ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይልሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ጥቅምት 29 ቀን 2013 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ እሁድ ጥቅምት 29 ቀን 341 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ በቅድሚያ በየሳምንቱ እሁድ የሚቀርበው የፍካሬ ዜና ፕሮግራማችን በማስከተልም በሳምንቱ ውስጥ አስተላልፈናቸው ከነበሩ የፍኖተ ዴሞክራሲ ሀተታዎች የመረጥናቸውን አቅርበን በመጨረሻም ጌቶቿ ወያኔዎችንና ወራሻቸው የሆኑትን ስለዚያ ትውልድ ቅንጣትም እውቀት የሌላቸው ኦህዴድ ብልጽግናዎችን ለማስደሰት ካልሆነ እንደ ባሏ ሁሉ እሷም የከዳች አንጃ ነበረች ታደለች ኃይለ ሚካኤል። በቀጠለው የኢሃፓ ትግል ተደግፋ ቆሻሻውን የባሏንና የራሷን ታሪክ ለማደስ ሞክራለች። ይህንን በሚመለከት ዳኛውማ ሁሌም የኢትዮጵያ ጭቁን ህዝብ ነው በሚል ርዕስ በያሱ አለማየሁ የቀረበውን ክፍል 1ና 2ን አሰምተን የመጀመሪያው ክፍል ፕሮግራማችን ይተናገቃል። ፍካሬ ዜና።
የወያኔና የኦዴፓ ጦርነት ለኢትዮጵያ ጸር መሆኑ ተነገረ። ይህ ባሳለፍነው ሳምንት በወያኔና በኦዴፓ የታወጀ ጦርነት ጸረ ህዝብና ሀገር አጥፊ መሆኑን በርካቶች በመሬት ሲያሰዱ እየተደመጡ ነው። ከዚህን ቀደም በተለያዩ ጊዜያት በፍኖተ ሲቀርብና ሲጋለጥ የነበረው የመቀሌው አምባ ገነን ወያኔ እና የአዲስ አበባው ጨፍጫፌ አውዴፓ የተባለው ቡድን የሀገርን አንድነትና ሉዓላዊነትን ለማናጋት በየፊናቸው እያደቡና እያሰሩ መሆናቸው ባሳለፍነው ሳምንት መያዣ መቀመጫ የሌለው ከሁለቱም አቅጣጫ የነገር ወንጭፍ ሲወናጨፍ እየተስተዋለ ይገኛል። ዘረኛው የኦዴፓ አገዛዝ ወያኔን የሰሜን እስ ተብሎ በሚጠራው ጦር ላይ ወረራ በመፈጸም ሲከሰው ወያኔ የጦሩ መክዳትና ከጎኑ መሰለፉን ያስተጋባ ሲሆን በሁለቱም በኩል ያቀረቡት ለመቀበል አዳጋች እንደሆነ የፖለቲካ አዋቂዎች ያስረዳሉ። ሁለቱም የኦዴፓና የወያኔ የተጓዙባቸው ዘመናት የሄዱበት መንገድ ሁሉ ሐሰት በማናፈስና የውሸት መረጃዎችን በማሰራጨት በመሆኑ ሊታመኑ እንደማይችሉ በርካታዎች የሁለቱንም ጽሁፍ ከስልጣን ጥመኝነት የመነጩ ባዶ ጥሩምባዎች መሆናቸውን ያስረዳሉ። ከአሁኑ ቀደም በተለያዩ ስራዎች እጅግ ዘግናኝ ጨፍጨፋዎች የተፈጸመና አርሲዎቹም ራሱ አገዛዙ ያደረጃቸው ቀይሮ የተባሉ ወረበላዎች መሆናቸውን እየታወቀ እና ከሁሉ በላቀ የሚዘገነው ሀቅ ኦነግ ሸኔ የተባለው ጽንፈኛ ቡድን በማሰልጠን ያሰማራው ራሱ አገዛዙ እንደሆነ የዳጎሳ መረጃዎች መኖራቸው እየታወቀ በመሆኑ እና ለይስሙላ እንኳን እስካሁን በጽንፈኛ ዘረኛ ነፍሰ ገዳዮች ላይ ዘመቻ አለመካሄዱ የኦዴፓ አሰላለፉን ያጋልጣል ተብሏል። በኢትዮጵያ ሌላው ዘመን ቢቀር ላለፉት 30 አመታት ወያኔና ቡችሎቹ ህጋዊነት የሌላቸው የቧስት ምርጫ ራሳቸው በህዝብ ላይ የጫኑ ዘረኛ አገዛዞች መሆናቸው እየታወቀ አንዱ አንዱን ህገወጥ የሚል ክስ አይሉት ስድብ እያቀረበ ያለው ባዶ የቃላት ውርወራ ብቻ መሆኑን የፖሊስ ካዋቂዎች ያስረዱ ተደምጠዋል። በሌላ በኩል የኦሬባ ህዋትን ለባዕዳን ያደረ መሆኑ ሲያነሳ ቁስል ያለበት ውሻ እንደ ልቡ አይጮህም እየተባለ ይገኛል። ዛሬ በተለያዩ የዜና አውታሮች በስፋትና በዝርዝር እየተጋለጠ ያለው የኤርትራው ፍላጭ ቆራጭ ቡድን የኦሬባ አማካሪ ሆኖ በኢትዮጵያ የውስጥ ጉዳይ ጣልቃ እንዲገባ መደረጉ በህግም በታሪክም የሚያስጠይቅ መሆኑን የኦሬባው ቁንጮ ኮሎኔል አሁንም የተረዳው አይመስልም። ተልቁን ጎቅልሽ በወያኔ ላይ ከተታወጀው ጦርነት ጀርባ የሻቢያ እጅ እንዳለበትና ለዘመቻው አመራር በመስጠቱ ውስጥም እንዳለበት የበርካቶች አስተያየት ነው። የጦርነት እንዳይካሄድ የተባበሩት መንግስታት ድርጅት የአውሮፓ ህብረት እና የተለያዩ የአውሮፓ ሀገራት ሁለቱም ጽንፈኛ ቡድኖች አደብ እንዲገዙ ምክርና ማስጠንቀቂያ እየሰነዘሩ መሆናቸው ታውቋል። የአውሮፓ ጦር በተደጋጋሚ በአማራ ህዝብ ላይ ፍጅት የፈጸመና ፍጅት ሲፈጽም በዝምታ ያለፈ በመሆኑ አብዛኛዎቹ የጦሩ መኮንኖች ባለሌላ ማዕረጎች በአማራ ጥላቻ የተሞሉ በመሆናቸው ሆነ አጋጣሚ የአማራ ተፋላሚ ኃይል ከጀርባ ከመውጋት እንደማይቆጠቡ መጠርጠር ተገቢ መሆኑ እየተነገረ ነው። ጦርነቱ አጥፍተው ያሉ እንደ ግብጽ እና የእስልምና አክራሪ ኃይሎች እንደ ልብ ለማተራመስ በር ስለሚከፍትላቸው በርካታ አካባቢዎች አብያተ ክርስቲያናት ላይ ቃጠሎ እና የኦርቶዶክስ መሰከታዮች ላይ ጭፍጨፋ ሊካሄድ እንደሚችል ከወዲሁ በንቃት እየተሳጁ ቀኝት ማዘር ተገቢ መሆኑን እየተመከረ ይገኛል። የኦዴፓ ዘረኛ አገዛዝ ይህን ጦርነት ሰበብ በማድረግና አንዱን የመጀመሪያ ረድፍ ተግባሩ የሚያደርገው በጎንደር በጎጃም በወሎ እና በሰሜን ሸዋ የሚገኙ እድሜ ጠገብ ደብሮችን በመጥፈር ጥቃት መፈጸም ወይም ማስፈጸም ነውና ሁሉም አካባቢውን እና ወገኑን ከጥቃት ለመመከት መዘጋጀት እንዳለበት የፖሊስ ካዋቂዎች አበክረው አሳስበዋል። በአዲስ አበባ ነዋሪዎች በስልት የማፈናቀል ዘመቻ እየተካሄደ መሆኑን ተጋለጠ። የአውሮፓ ገዛስ ጽፈት ቤት በማስፋትና ስም በርካቶች ቤቶቻቸውን እንዲለቁ ማስጠንቀቂያ እንደደረሳቸውና የተቃውሞ ድምጻቸው ማሰማት መጀመራቸውን ለማወቅ ተችሏል። ራሱን የኦሮሞ ገዢ አድርጎ በኦሮሞ ህዝብ ላይ ፍላጭ ቆራጭ የሆነው የኦዴፓ ቡድን ለ29 አመታት የኦሮሞ ህዝብን ዲሞክራሲያዊና ሰብአዊ መብቶችን አፍኖና ረግጦ እየዘረፈ የከረመ አረመኔ ቡድን ባሳለፈው ሳምንት ከህግ ስርዓት ያፈነገጠ ማስጠንቀቂያ ግሪክ ምስተ አካባቢ ከሚገኙ በትንሹ ከ60 አመታት በላይ በአካባቢ የኖሩ መሆናቸው ይታወቃል። በመሰረቱ ራሱ ዘረኛው አገዛዝ እንዲህ መስል የማፈናቀል ትግቶች ከመፈጸማቸው አስቀድሞ በትንሹ የአንድ አመት የመዘጋጃ ጊዜ እንዲሰጥ መደንገጉ ቢታወቅም ዘረኛው አገዛዝ ፍላጭ ቆራጭ ነውና ምን ጊዜም ከህግ በላይ እንደሆነ እና ራሱ ከህግ እንደሆነ ስለሚያስብ እንዲህ ህዝብ መብት እየረገጠ መሆኑን ሲጋለጥና የአዲስ አበባንም የቀድሞ ነዋሪዎች በማፈናቀል የኦሮሞ አርሶ አደሮችን ያጭበረበረ መሬታቸውን እየነጠቀ በማስፈር የከተማውን ጸጥታ ለመለወጥ እየሄደበት ካለው እኩይ ዘመቻ አንዱ ነው ተብሏል። በኢትዮጵያ ሐኪሞች ስራ ማግኘት አለመቻላቸው አነጋጋሪነቱ መጨመሩ ታወቀ። ከቅርብ አመታት ወዲህ ወጣት ሐኪሞች ስራ የመቀጠራቸው በመዘጋቱ በየቤታቸው ለመቀመጥ መገደዳቸው እንደንቆቅልሽ መሆኑን የህክምና ባለሙያዎች በቁጭት ሲናገሩ ተደምጧል። ኢትዮጵያ በሐኪሞች በሽተኛ ንጽጽር የመጨረሻ ስትሆን ሐኪሞቹ አገን እየገፋች መገኘቷ ለምን እንደሆነ የበርካቱ ጥያቄዎች ይነገራል። በኢትዮጵያ አንድ ሐኪም ለ10,000 ህዝብ ሲሆን ወጣት ሐኪሞች በስራ አጥነት ለአመታት የቅጥር ድል ተነፍቋቸው ይገኛል። ለዚህም ምክንያት የሆነው ከሚቀርቡት መሃል ዋነኛው በየአመቱ በአገዛዙ ለጤና የሚመደበው በጀት ዝቅተኛ መሆንና ከሱም ላይ የአገዛዙ ካድሬዎች ሹመኞች እንደነቀስ ስለሚቀረጥፉት ሲሆን እንደ ዋነኛ ሰበብ የሚጠቀሰው ግን በኢትዮጵያ የሰፈረው የጎሳ አገዛዝ መሆኑን የፖለቲካ አዋቂዎች ያስረዳሉ። የጎሳ ፖለቲካ በቅጥር ላይ ተጽዕኖ በተለይም በኦሮሞ አካባቢ ተንሰራፍቶ እንደሚገኝ ሲገለጽ፣ በዚያ አካባቢም ቢሆን ወፈር ያለ የካድሬ ትውውቅ ከሌለ የጎሳ ማንነት በራሱ ብቻ ለመቀጠር ዋስትና እንዳልሆነ የጉዳዩ ባለቤቶች ያስረዳሉ።
የፍቃሪ ዜና ፕሮግራማችን በዚሁ ይጠቃለላል። የረቡ ጥቅምት 25 ቀን 2013 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ የወጋ ቢረሳ የተወጋ እንዴትስ ይረሳ? ብዙ ጊዜ አላለፈ ቡራዩ አጣዬ ሻሸመኔ ድሬዳዋ ማልሆነ ግፉ የተፈጸመው ትላንት ከትላንት ወዲያ ነው። ጉራ ፈርዳም ብለን ሳናበቃ መተከል በወለጋ ኮሎኔሉ አጋልጦ የተዋቸው አሞራዎች በነቀሮና ወንጀለኞች በገፍ ታረዱ። ሴቶች፣ አዛውንት፣ ህፃናት ሁሉ ተገደሉ። ከቶም በበቂ አይገልጸውም፣ ምክንያቱም ግድያው አሰቃቂና አርመንያዊ በመሆኑ። እርጉዝ መተልተል፣ ህፃናትን ማረድ ወዘተ በተራ ገደሉ መገለጽ የሚችል አይደለም። አርባ ጉጉ፣ በደኖ፣ አሰቦት፣ አሶሳን ማን ረስቷል? ዘረኞቹ ሰው ሊባሉ ማይገባቸው። ወደ ማን ነው ሐላፊ ስንገባ ደግሞ ማን ኦነግን ዘራፊውንና ሰብአዊነት የጎደለውን ሸኔ ባለመንጫዎችና ጋቢሳ አራርሳዎችን አክብሮና ሾሞ ለስልጣን አበቃ? ማን እያየና አማራውን ድጋፍ አልሰጥ ብሎ አስጨረሰ? የጅቡቲ ኢሳዎችን በአፋር ህዝባችን ላይ እንዲዘምቱና እንዲጨፈጭፉ ፈቀደ አመቻቸ? ኮሎኔሉና አጋሮቹ ለመሆናቸው አገዛዙ መሆኑ ምንም አከራካሪ አይደለም። ኮሎኔሉ አልነበረም አላወቀም፣ ኢትዮጵያዊ ነው፣ ጽንፈኞችን ይቃወማል፣ ከንቱ ልፈፋ ከመሆን የሚያመልጥ አይደለም። ዘረኛው አገዛዝ ለፍጅት ተጠያቂ ሲሆን ፈረንጆች የሸለሙት ኮሎኔል ግራዚያኒ ደግሞ በዋና ጥፋተኛ ወንጀለኛ ደረጃ መከሰስና መቀጣት ያለበት ነው። አምባገነኖች ውጥረት ሲበዛባቸው ለሀገር ቀውስ ምክንያት ህገወጥ አገዛዛቸው መሆኑን ሳይታክቱ ይደብቃሉ። ኮሎኔሉ የታወቀ ቀጣፊ እንደመሆኑ መጠን አልነበርኩም አላየሁም ከማለት ጀምሮ አደናጋሪ ሁኔታዎችን እስከ መፍጠር ይሄዳል። ታዝበናል። ዛፍ ተከላ፣ መንገድ ጠረጋ፣ መናፈሻ መክፈት ወዘተ በማደናቆር ህዝብ ስለ ግድያና ፍጅት የሚያነሳውን ጥያቄ ሊያስረሳ ይሞክራል። ካስፈለገም ወደ ወዳጁ ሻቢያ ሄዶ ቁርስ አቅራቢ ይሆናል፣ ወይም ሻቢያውን ጋብዞ ከሱ ጋር ግራና ቀኝ ብሎ ነገር ዓለሙን ሊቀያየር ይጥራል። ኮሎኔሉ ዋሾና አደናጋሪ ጸረ አማራ ጸረ ኢትዮጵያ መሆኑ ከተነቃበት ጊዜ አልፏል። አምባገነኖች ውጥረታቸው ሲያይል ከውጭ ኃይል ጋር ጦርነት ከፍተውና አዋጅ አውጀው መብትን አግደው ቀውሳቸውን እንደሚሸፋፍኑ የሚታወቅ ነው። የደቡብ የመን የወቅቱ ገዢ ፓርቲ የሥራ አስኪያጅ ኮሚቴ አባል መንግስቱ ከሶማሊያ ጋር ጦርነትን ሲያገኝ ራሱን ከውድቀት ለማዳን ጠቅሞታል ያለውን ያስታውሷል። የባድመ ጦርነት ከመቶ ሺህ ያላነሰ ኢትዮጵያውያንን አስጨርሶ ለወያኔ ጠቀመ እንጂ ለኢትዮጵያ የፈየደውም አልነበር። እነ መለስና ስዩም አልጀርስ ተጉዘው ከሻቢያ ተስማምተው የአገርን መሬት ለማስረከብ ጊዜ አልፈጀባቸውም። ዛሬም ዘረኛው ኮሎኔል በነ ሳውዲና አሜሪካ ግፊት ህዝብን ሳይጠይቅ ሳያማክር ባድመን ወዘተ ለሻቢያ ለግሷል። በጎንደር በኩልም ሱዳን የወረረውን መሬት አጽድቆላቸዋል። አምባገነኖች በህዝብ ብሔራዊ ስሜት መጫወትና መቀለድ ልምዳቸው ነው። ነቅቶ እንብኝ ማለት ወይም መጀመሪያ ግዳጁን ማስቀደም ያለበት ህዝብ ራሱ ነው። በስሜት እየተነዳና ሲደልሉት ተጨፍኖ እየተቃኘ ለጠላቶቹ መሳሪያ ከሆነ ጥፋቱ የራሱ እንጂ የማንም ሌላ አይደለም። የትላንቱን ጸረ አማራ ግፍ ዛሬ ደማቸው ሳይደርቅ ዘንግተን ረስተን ለኮሎኔሉ ልንሰግድና መሳሪያ ልንሆን ዝግጁ ከሆንን ማፈሪያ ብንባል ስህተት አይሆንም። የኢትዮጵያ ዋና ጠላቶች ወያኔም ኮሎኔሉም ናቸው። እነዚህን ሳናስወግድ የሀገርን ቀውስ ልናስወግድ አይቻለንም። የአባይ ግድብ ችግር ለምሳሌ ቀጣይ የሆነው የተወያዩት ሚስተር ሹክ ያለው ትራምፕ ሳይሆን ቀደም ወያኔ መለስ ዘንድሮ ደግሞ ለሳውዲና አረብ ሊግ ተገዢ የሆነው ኮሎኔል ነው። አማራውን ኢትዮጵያዊውን ለስልጣን ከበቃ ጀምሮ ያጠቃውና ያስጠቃው ኮሎኔሉ ነው። ለወያኔም ጥርቂያ መንገድ ያዘጋጀለት ወያኔም ኮሎኔሉም የህዝብና የኢትዮጵያ ጠላቶች በመሆናቸው ሁለቱን ጠላት ብሎ ማጥቃት ማስወገዱ ዋና አገራዊ ግዳጅ ነው። ኢንጂነር ስመኝ ማን ገደለ? ለምንስ ተገደለ? እንዴትስ ይረሳል? ማን ነው አማራውን ለማጥቃት ብርጋዴር ጀነራል አሳምነው ጽጌን ያስገደለው? ታሪኩን የረሳና ሐቁን የዘነጋ ማንም እየሾፈረው ራሱንም አገርንም ይጎዳል። እነ በላይ ዘለቀና ታከለ ወልደ ሐዋርያት ትላንት ማን ገደላቸው? ማን ሰቀላቸው? የታሪክን ውድ ትምህርት መርሳት የለብንም። በህዝብ ላይ ለተፈጸመው ፍጅት በቅርቡ በሰሞኑ ጥፋቱ የኮሎኔሉ አገዛዝ ነው። ወያኔና ሸኔ እርኩስ ግባቸውን ሊያሟሉ መጣራቸው የሚጠበቅ ነው። ህዝቡን ለጥቃት አጋልጦ በሸኔ ያስጨረሰው ግን ኮሎኔሉና መሰሎቹ ናቸው። ይህን ወንጀል ለማስረሳት የሚፍጨረጨረውን አምኖ እንደገና ለሴራቸው ሰለባ መሆን ከጅልም በላይ ጅል ማሰኘቱ አይቀርም። ዓመታት ፈሽቶ አንድ ባድሜ አታለውን ነበር ተጫውተውብናል ማለቱ ምንም አይፈይድም። ጅብ ከሄደ ውሻ ጮኸ ከመሆን ባሻገር ጸረ ዘረኛ አገዛዝ ትግላችን ይጠናከር። ወያኔም የኮሎኔሉም አገዛዝ ጠላቶቻችን ናቸው። ድል ለኢትዮጵያ ህዝብ፣ አገር አድን ትግል። ዳኛውማ ሁሉም የኢትዮጵያ ጭቆን ህዝብ ነው። ከኢያሱ አለማየሁ። ጓድ ኢያሱ አለማየሁ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ መስራች አባልና አሁንም የድርጅቱ የከፍተኛ አመራር ኮሚቴ አባል ናቸው። በቅርቡ የመጀመሪያው አንጃ መሪ የነበረው የብራነ መስቀል ረዳ ባለቤት የነበረችው የታደለች ኃይለ ሚካኤል ዳኛው ማን ነው የሚል መጽሐፍ ታትሞ ኢትዮጵያ ውስጥ በገበያ ላይ ውሏል። ትራዝነጠቁ የወያኔ ኮሎኔል የሃፓን ማጥቂያ አንድ መረጃ ሙሉ ያገኘ መስሎት መጽሐፉን እንዳነበበ ሰው እየጠቀሰ በድርጅታችን ላይ ሊዘምት ሞክሯል። የጌታቸው ማሩ ተቆርቋሪ ነኝ ሊል እንደሚቃጣው ማለት ነው። መጽሐፉ የወጣ ሰሞንም መላኩ ተገኝ የሚባል የሷ ቢጤ እንዲሁ በድርጅታችን ላይ ዘለፋና የሐሰት ክሶችን በቃለ መጠይቅ ሲደረድር ተደምጧል። የማያውቁትን ለማደናገር የሚያውቁትን በሐሰት ለመክሰስ ለመወንጀል ዘመቻው ሳይቋረጥ በኢሃፓ ላይ ቀጥሏል ማለት ይቻላል። በበኩሌ የግለሰቦቹን ስም ለማንሳት ቅንጣትም ፍላጎት ሳይኖረኝ ዓመታት አልፈዋል። ሁለቱም ለወያኔ ካደሩ ጊዜ ጀምሮ ለኔ ሞተዋል። ገጣሚ አሊ ሁሴን አንጃዎችን ሟቾቹ የሚለውን እቀበላለሁና ታደለች ከእስር ወጣ የወያኔ ሚኒስቴርና አምባሳደር ከሆነ ጀምሮ ዛሬ ስላለፈው አቋሙ መተንፈስ የማይሻው ሰው የደግሞ በአዲስ ዘመን ጋዜጣ ወያኔን ደግፎ ኢያፓናው ጉዞ ከዚያም በሲያይ ቅጥረኛው በአብዱል አባቦራ በዩኒሴፍና ቀጥሎም ፓኖስ በተባለ የአሜሪካ ግብረሰናይ ድርጅት ተቀጥሮ የወያኔ የወጣለት ደጋፊ ሆኖ አዲስ አበባ ከገባና ኢህአዴግ ከወደቀ ኢትዮጵያ ትፈርሳለች ብሎ ራሱን ካዋረደ ጊዜ ጀምሮ ለኔ ሞቷል። በዚህ ግድ ሆኖ ስማቸውን ሳነሳ እየቀፈፈኝ ነው። ባጭሩ አይነሳ ወያኔ ለወደል ዘረኞች የተጎነበሰ ማንም ቢሆን ማን ይሐፋልተች ቅንጣትም የሞራል ብቃት የለውምና ጉዳዩ በዚህ ሊያልቅ የሚገባው ነው ማለቱም ይቻላል። ታዲያ ለምን ምላሽ አስፈልጋቸው? የተሰው የተለዩንና በህይወት የሌሉ ጓዶችን በሐሰት ያነሱ ስለወገዙና በስልጣን ያለ የመሰለው ኮሎኔልም ቅጥፈታቸውን ይዞ ጸረ ኢሃፓ ዘመቻውን በማጣጣፉ በዝምታ የማይታለፍ ሆኖ በመገኘታቸው ነው። ይብላኝና ለቀባጣሪዎቹ አሁንም በህይወት ያለው ስለሆነ የሰማት ጓዶችን ክብር ስምና የድርጅቱን ሐቀኛ ታሪክ መከላከልም ግዴታዬ ነው በሚልም ነው። እንደ ዘመኑ አልባሌ ጋዜጠኞችና ቃለ መጠይቅ አቅራቢዎች እሱን በመጀመሪያ ማልበል በሚል ዘር ቁጥርልን ሽፍንፍን ጥያቄ ገብቼ መልስ ልሰጥ ብችልም ስለነሱ አልሞክረውም። ያባ ነበርኩ ነኝና ዘር ቁጥራ መቼም አይሆንልኝም እንጂ ሟቾቹን በሚገባው ቃቸዋለሁ። የሷም የፍቅር ትረካዋን የማነበው መጽሐፍ ሆኖ ከቶም ባልተገኘ ያባን ባትነካካ ኖሮ ወርቅ ጓዶችን ስም ልታጎልፍ ባትጥር ኖሮ የሰውየውን መጽሐፍም አለማንበብ ብቻ ሳይሆን የሞቱ ሰዎችን ቃለ መጠይቅ ድምጽ ላለመስማት የወሰንኩት ገና ሲሞቱ ወያኔ ሲሆኑ ነው። እንደ ጥላሁን ሆዲት ጆ ያልኩት ብዙ ነገር እንዳለ እነሱም ይረዱታል ብዬ እገምታለሁ። ለነገሩ ወርቹ የጠና ባንዳና እንኩቶ አንጃ ከኔ ምላሽ አያሻውም። ወደሚቀጥለው ከመግባቴ በፊት አንድ ሳላነሳው የማላልፈው ነጥብ በኢሃፓ ላይ መጽሐፍ ብለው የሚሞነጫጭሩት አብዛኞቹ ኢሃፓን ዛሬ ሊተቹ ሲነሱ ድርጅቱን ከተለዩ ግን ቢያንስ 30 40 ዓመታት እንዳለፋቸው ነው። አመራር ብለን ከሰጠናቸው ስም ውጪ በእውን መሪዎቹን እንኳ አያውቁም። ወደ ዋናው ትችት ከመግባቴ በፊት አንዳንድ ዛሬ ቡራ ከረዩ የባጤ ቆጡን መቀባጠርና ጥራዝ ነጥቀነት ሰፍኗልና ጥያቄዎችን አቅን መሰረት አድርጌ ለማቅረብ ልሞክር። የድርጅት መስራች የሰራዊት መስራች የሚባሉ ፈልተዋል። በርግጥ ኢሃፓን በተመለከተ እነማን ናቸው በሐቅ መስራቾች ሊባሉ የሚችሉት? ተመልምለው በጉባኤ የተገኙት ከመጀመሪያው አመራር የተመረጡት ከመጀመሪያው አደራጅና ቆርቋሪ የነበሩት በዚህ መስክ ብዙዎች በርካታ ውሸት ነስተዋል። ማረም የእኔ ግዴታዬ ነው። ከመጀመሪያው እስካሁን በኢሃፓነት አለሁና በበኩሌ ለጥያቄው ብዙ ክብደት የምሰጠው አልነበርኩም። ከታሪክ አጋጣሚና አቋም ጋር የተያያዘ ነውና የዛሬ የአመራር አባሎች ለምን በመስረታው አልነበራቸውም ብሎ ሊተች የሚነሳ ጅል ብቻ ነው። በኢሃፓ መስራች ጉባኤ በስህተት ተገኝተው ወዲያውኑ ወደ መጡበት ሲመለሱ የከዱን አሉ። በጉባኤው ቢገኙም ለአመራር ቦታ ብቃት የላቸውም ተብለው ያልተመደቡም ነበሩ። የምንተቻውን ግለሰብ ጨምሮ የአንጃው ባለቤት በመጽሐፏ ባሏን ሁሉን አድራጊና ፈጣሪ አድርጋዋለችና የአይሮፕላን ጠለፋውንም ቢሆን እሱ የጠነሰሰው አለመሆኑን መጥቀስ እፈልጋለሁ። በወቅቱ የተማሪው እንቅስቃሴ ካለው ሚናና አቅሞች ሁኔታው በመለወጥ ላይ ነውና የፖለቲካ ድርጅት መመስረት አለበት በሚል ተራማጅ ተማሪዎች መሰብሰብና መምከር ሲጀምሩ ባሏ ለፖሊስና ጸጥታ የተጋለጠ ስለነበር ቢያንስ እኔ በነበርኩባቸው ጥናት ክበቦች አይነት ስብሰባዎች ላይ አላየሁትም። ከዚህ በተያያዘ በተማሪዎች ማህበር የአድማ ኮሚቴ በሚስጥር የሚሰሩ ሲመለመሉ ካነ መስቀልና አብዱል መጂድ ሁሴን ቀድመው የሚያዙ ስለነበሩ የአድማ ኮሚቴ አባሎችንም አያውቁም ነበር። የጠለፋውን እቅድ የወሰነውና የተስማማንበት ብንያም
ገዛህ እኔና አማኑኤል የተባለ እና ሳይቆይ የባከነ ተማሪ ነን። በኔና ብንያም ቤት እየተፈራረቅን የመከርንበት ሲሆን ኃይለ ኢየሱስን ብንያም ተቆሞ ሲያመጣው አብዲሳን ደግሞ እሱ ተቆሞ አጥቶታል። የአጼው አገዛዝ በተማሪዎች ላይ ቁርጥር ምጃ ሊወስድ ወስኗል የተባለውን ስንሰማ ደግሞ ራነ መስቀል ቢለቀቅ አይበረክትምና አብሮ ከኛ ጋር መውጣት አለበት ይጠቅመናልም እሱ ብለን ሲፈታ አነጋግረነው ስለተስማማ አብሮን በጠለፋው ላይ ተሳትፏል። ለነገሩ ምግብ በመስራት ሆነ ያማርኛ ታይፕ ጸሐፊ በመሆንም በከፍተኛው ረድቶናል። ማደራጀት የሚለውን ሥራ በሀገር ቤት ጸጋዬ ገብረ መድህን ዋለልኝ ጸሎተ ሕዝቅያስ እንዲቀጥሉት በሚልም እነሱም በዚሁ ተሰማርተዋል። መስፍን ሀብቱ ወደ አልጄሪያ መጥቶ እዚያ ካለነው ተመካክሮ የማደራጀቱን ሥራ አሜሪካ ሊሰራ ተወስኖ ወደዚያው ዘልቋል። የጊዜያዊ አደራጅ ኮሚቴ የተመሰረተው በአልጄሪያ በነበሩት ጓዶች ሲሆን ወደ አውሮፓ በብራዚል የሐሰት ፓስፖርት ሄዶ የዛሬውን መስራች ነኝ ባይ የመለመለው ከአሉታዊ ግምገማ ጋር አሁንም በሕይወት ያለው ገዛኸኝ ነው። በተመሳሳይ መንገድ ብንያም አዳነ በሞስኮ እህቱ ስለነበረች እሷ ጋር ሊያርፍና እዚያ የነበሩትን በድርጅት ጥረት እንዲይዝ ተልኮ እህቱን ንግሥትን ባሏንም ክፍሉ ታደሰንም ሊመለመል ችሏል። በምስረታ ጉባኤው የተገኘው ደስታ ታደሰ ሳይውል ሳያድር የከዳን ከሷም ጋር በመይሶን የተጠቃለለ ሲሆን ዓለሙ አበበም ወዲያውኑ ወደ አዲስ አበባ ገብቶ ከመይሶንና ከደርግ ተቃቅፏል። ክፍሉ ታደሰም ጊዜውን ጠብቆ የሰራዊትና ድርጅት በታኝ ሚና ይዞ ኢህአፓን በከፍተኛ ደረጃ ጎድቷል። በድርጅት ምስረታ ሂደት እንዴት ተሰራ? በአልጀርስ የነበርነው የሰራነው በጋራ ኃላፊነት በስብሰባ እየወሰን ነበር። መይሶኖች ሁሉን ሰሪ ብርሃነ መስቀል ነው የሚለውን አምነው ብዙ ተሳስተው ሰው አሳስተዋል። በአልጄሪያ የወጣው የጥላሁን ታከለ ጽሑፍ በብሔር ጥያቄ ላይ የጋራ ሥራ ውጤት ሲሆን ብርሃነ መስቀል በራሱ ለብቻውም አልጻፈውም። ጥላሁን ታከለ የሚለውን የሽፋን ስምም ብቻውን አላወጣ ወይም ሁሉም ተስማምቶበት ሳይሆን በብዙሃን ድምፅ ድጋፍ ነው። የምንተቸው ሰው ባልተሰናበተበት ምክንያት ለቀቅኩ ሲል ቢቀጥፍም የከተማው ተኩስ ዋና ደጋፊ ነበርና የጥላሁን ታከለን ጽሑፍ ለምሳሌ ያኔም ስታሊን ወዘተ ማለቱም ከግራ ሆኖ የማይጠማው ገዛኸኝ እንዳለ አልደግፍም አልቀበልም ስታሊኒስት አማራጭ ነው ብሎ ከመጀመሪያው በግልጽ ተቃውሟል። በምስረታው ሂደት ዋና ሚና የነበረው ሌላው ዘሩ ክሽን ሲሆን ከኢትዮጵያ ለትምህርት ብሎ ወደ አሜሪካ ሲጓዝ በአልጄሪያ አልፎ ተማክረን ሥራውንም ለይተን ተስማምተንበት ወደዚያ መሄዱን ታደለች ስለማታውቅ የጻፈችው ወይ ባሏ ከዘሩ ስለማይስማማ የነገራትን በጨፈን ተቀብላ ነው። በዚህ ላይ ያኔ በአዲስ አበባ በተራማሽ ተማሪዎች አካባቢ የነበረውን ውዝግብና ችግር ማንሳቱ ተገቢ ይሆናል። ውዝግቡ የጀመረው በዩኒቨርሲቲ አካባቢ ሲሆን በአገር ውስጥ የማደራጀት ሥራ የተሰጣቸው እነ ጸጋዬ ታስሮ የነበረውን ዋለልኝን ለማስፈታት ጥረት ያደርጉ ነበርና ጥረቱን የሚያደናቅፍ ሰላማዊ ሰልፍ እንዳይደረግ በመቃወማቸው ነበር። የድርጅት ምስረታ ጥረት መጀመሩን የሚያውቁት እነ ዘሩና ጸጋዬ የተሰጣቸው መመሪያ ይፋ ፖለቲካ እንቅስቃሴን ትተው ርቀው ሰልችቷቸው ሥራ ፍለጋ እንደገቡ እንዲያስመስሉና የህቡ ማደራጀቱን እንዲቀጥሉ ነበር። ሥራ ሊይዙ ሲፈልጉ በየመስሪያ ቤቱ በጸጥታው ትዕዛዝ አንቀጥራችሁም ስለተባሉ የጊዜውን የጸጥታ ኃላፊ የሆኑ ሰዎች እንዲያናግሩት አድርገናቸው መጥተው ያናግሩኝ ባለው መሰረት ጸጋይና ዘሩ ሄደው አርፈን እንስራበት ብለው አናግረውት የጸጋይ ትዝ ባይለኝም ዘሩ በኢትዮጵያ አየር መንገድ ተቀጥሯል። በሰፈር ልጅነት እሱን ሳይሆን እህት ወንድሞቹን አውቅ የነበረው ጌታቸው ማሩ እኛ አገር ልንለቅ ስንል ወደ ፖለቲካ የገባ ስለነበር እነሱም በቀና መንፈስ ለመደራጀት እየሞከሩ ስለነበር የነዘሩና ጸጋዬ ሥራ ፍለጋና ትምህርት እንማር አልዋጥላቸው ብሎ ተቀየሙና በመሃላቸው ልዩነቱ ሰፋ። ተራማጆች ትምህርት ሲጨርሱ አድሃሪና ገለኛ ቢሮክራቶች መሆናቸው የተለመደ ነበርና የሚፈረድባቸው አልነበሩም። ሁኔታውም ከሮ ወደ ኋላም ያባልታ ወኪል ሳሙኤል አለማየው ከአሜሪካ መልስ አስተራቂ ሆኖ አብዮትና የነጌታቸው ቡድን ዴሞክራሲያ ኢአድ ቡድን ተዋህደው ይሃባ ብለው ይፋ ሊሆኑ ችሏል። እኔና ብራነ መስቀል ከፍራስኪያች ኮሚቴው ስንነሳ የታቸው ማሩና ሌሎች በኮሚቴው በማዕከላዊ ኮሚቴው ገብተዋል። ዘረኛ ኮሎኔል 3 ትግሬዎች የፖሊስ ቢሮ ኃላፊ ሆኑ በሚል ሊዘቅጥ ሲሞክር ራሱን አዋረደ እንጂ ብራነ መስቀል የፍራስኪያጁ የአመራር አባል ኮሚቴው ውስጥ አልነበረም። ኮሎኔሉ የድርጅቱ ሊቀመንበር ብሎ አቅፎት የታየውም የዘንድሮ አንጃመሪ እንኳን ሊቀመንበር ከማዕከላዊ ኮሚቴ ደጃፍ አካባቢም አልነበረም። ዘሩ ወደ አሜሪካ እንዲወጣ የተባለውም ከቆየ አይበረክትም በሚል ሲሆን በአልጄሪያ ቆይታው ስናናገረው የተወሰነው በአሜሪካ ስለላ ድርጅቶች አይን የገባ ስለሆነ እነመጽሁን ሀብቱንም እንዳያስበላብን ከፖለቲካ የራቀ ጆሊ ጃክ ይባል የነበረው አይነት የሆነ መስሎ እንዲታይ ነበር። ይህንንም ማስጠንቀቂያና ሐሳብ የሰጠው እኔ አውቀዋለሁ እንደ ልቡ ነው ያለው ራሱ ብርሃነ ስለነበር ሴትዮዋ የጻፈችው አስገርሞኛል። ዘሩ ከድርጅት እስኪሰናበት ድረስ ጸንቶ የሰራ ሲሆን ካንሰሩ ሊገድለው ሲልም አምስተርዳም ደውዬለት አገርህ ገብተህ ዘመድ አዝማድ ተሰናበት ስለው ምላሹ ቁጣና እነ ጸጋዬ ደብተራውን ወያኔ ፈታቸው እንዴ የሚል ብስጭት ነበር። አንዳንዶች አሁን አሜሪካ ያለ ፊልም አንሺው ኢትዮጵያዊ ያዛውንት ዘሩን ቃለ መጠይቅ አቅርቦለት እንዲህ እንዲህ አለው ቢሉም ጉዳይ ካለመሆኑም በላይ ለሐቅ ከቆመ ፊልም አንሺውም ዘሩ የተናገረውን ቅጂ አትሞ ቢያወጣና ሐቁ ቢታወቅ ደግ ይሆናል። ተሰናብቶ ከሄደ በኋላ ብንራራቅም ገነት በወያኔ ስትያዝ ደውሎልኝ ስለሷ ሁኔታም ሆነ ስለ መስራች ነንባዮች የወያኔ ወዳጆች በዝርዝር ተነጋግረናል። ውይይት የጀመርነውና የቀጠለውም ከዚህ ወዲያ ነው። ወደዚህ ሁሉ ዝርዝር የገባሁት በዘሩ ላይ ተነሱ የተባሉ በዚህም በዚያም ዘመቻ ስለከፈቱበት ነው። የማያውቀው ቀባጣሪ መሆን ልምዱ የሆነው ኮሎኔል ለምሳሌ ጌታቸው ማሩን ያስገደለው ዘሩ ነው ብሎ ወጥ ሲረጥ በዝምታ ማለፍ የሚቻል አይደለም። ለነገሩ ጌታቸው ማሩ በቅድሚያ አንጃ በሞት ይቀጣል የሚል ህግ ባለው ድርጅት ውስጥ ባልገባም ነበር። ለጥቆም ፖሊስ ቢሮ አባል ስለነበር ይህ ህጋችን ይሰረዝ ባለም ቀድሞ በተቃወመ ነበር። እንደሌሎች አልሆነም። ግደሉት ብሎ ይሃባ እንደ ድርጅት አልወሰነም እንጂ ቢሆንም በህግ መሰረት እስከሆነ ድረስ ማንም ሊከሰው መሰረት አይኖረውም። ኮሎኔሉ የሚቀጥፈው ግን ጌታቸው ማሩ የተገደለው በዘሩ ነው በማለት ነው። መገደሉን ዘሩም ጸጋዬም እኔም ተጽፎልን የተነገረን አሲምባት አለን ነው። በቦታው ቢያንስ በከተማ የነበረውና አሁንም የዛሬውን አንጃና ኮሎኔሉን ደግፎ አዲስ አበባ የሚመላለሰውን ያውቃል ተብሎም የተጠቆመውን ግለሰብ ቢጠይቁ የተሻለ ይሆናል። ያልወሰነውን ሰው ወሰነ ብሎ ከመክሰስ ለነገሩማ የድርጅት አባሎችን አጠፉ ብሎ በሚያውቁትና በተቀበሉት ህግ መሰረት ድርጅቱ ቢቀጣ ከዘመዶቻቸው ውጭ ስንቱን አገር ወዳድ የበሉት ዘረኞች ምን አገባቸው? ላንጃ ተቆርቋሪ መስሎ የአሜሪካው ሹም ኮሎኔል የሚብከነከነው የፖለቲካ ፍጆታ ነው። ብዙዎቹ ከሳሾች ሀፍረተ ቢስ ደርጎች፣ ባንዳዎችና መሰላንጃዎች ሰውየውንም የሚከሱትን ግለሰብም ሆነ ድርጅቱን በሚገባ አያውቁትም። ሴትዮዋ በአካል ሆነ በሌላ ዘሩን አታውቀውም። ጭራሽ እሷም አልካደችም። ዶክተር ተስፋዬ ደበሳይን ሆነ ሌሎችን ያታለለ ያደናገረ ግን እሱ ነው ስትል ግግም ብላለች። ለሟቹ ባሏ አለኝ ነበረኝ ባለችው ፍቅር መሰረት እሱ ጠላቶች ያላቸውን ሁሉ ብጠላ መብቷ ነው። ደርግ ወድቆ ከእስር እንደወጣች ሳይገዳት መወየን በመረጠችበትም ጊዜ ለእነ ታምራት ላይኔ አንድ ተለጣፊ መጽሔት ክሊኩ ይሰቀል ብላ ጸያፍ ጥሪ ማቅረቧንም አልረሳንም። በጥፋት አጃቢዋ ደግሞ የሩቁን ከቅርብስና ያው ብሎ ስም ጠርቶም ያወገዘን ከመሆኑም በላይ ወያኔ የሚለውን ክብር ስም የሃፓ ክሪክ በህዝቡ አስጠላው ብሎ ከሶ የብዙዎቹን ተቃውሞ ያተረፈ ነበር። በቅርቡ ዘሩ ማኒፑሌተር ሰው አደናጋሪ ሸዋጅ ነበር ሲል ተደምጧል። እሱም ቢሆን እኔስ ከማውቀው ዘሩን በቅርቡ አውቀውም። ተስፋዬ ደበሳይን የመሰለ የበሰለ ምሁር መናቅ ነው እንጂ ተስፋዬን ዘሩ ሆነ ማንም ባላመነበት የዘወረው ሰው አልነበረም። ያስተማራትን ያነቃትን ተስፋዬን እሷም ከርተዋለች ባሳዛኝ። እሷም ሆነ አጃቢዋም ሰውዬ ለምን ከድርጅቱ እንደተለዩ ሲያወሱ ጭራሽ ቀጥፈትን ማድረጋቸው አሳዛኝ ሆኖ አግኝቼዋለሁ። እውነት አይደለምና በሚያስገርም ሁኔታ ሰውየው በከተማው ትግል ሁኔታ ልዩነት ኖሮት እንደሄደ ሊያስመስል ሲሞክር፣ እሷም ደግሞ ልዩነቱ በከተማ ለምን ደርግና አጋሮቹ ላይ ተተኮሰ በሚል ተቃውሞው ወደ ክፍፍል እንዳመራ ልታሳምነንም ትሞክራለች። ቅጥፈት ለእኔ ደብዳቤ ጽፎ መልስ እንዳላገኘም ትጠቅሳለች። እሱም በምን ተአምር እንደሆነ ስለ ከተማው ውሳኔ ተጽፎለት ለእኔ ደብዳቤው ልኮ ምን እንደደረሰ እንዳላወቀ ሊጠቅስ ሞክሯል። ለነገሩ ያኔም ቢሆን ተቃውሞውን ባስታወቀኝ ነበር፣ ግን ከሀገር ቤት ግንኙነት እሱን የማይመለከተው ስለሆነ ረስቶ ካልሆነ ለሱ የጻፈለት አልነበረም። ከሆነም በከተማው የራስ መከላከል እርምጃ አልስማማም ማለት ይችል ነበር ብሎም አያውቅም። በተጻራሪ ደግፎና የሰሜን አሜሪካ የነበሩ የያኔ ጓዶችን ተቃውሞ በአየለች ሽፋን ስም ሁለት በራሪ ወረቀቶችን አሳትሞ አውጥቷል። ምን አለ ያኔ እንዲህ መስሎን እንዲህ ጽፈን ነበር ቢባል፣ በበኩሌ የራስ መከላከል እርምጃውን የደገፍኩ ስለነበር ዛሬም ቢሆን በበቂ አላደረግነውም አሁንም ይደረግ ባይነኝ እንጂ የምደብቀው ምንም የለኝም። እሷም እሱም ግን በገሃድ ይዋሻሉ። ብርሃነ መስቀልም ከመጀመሪያው ለከተማ አስፈላጊ ሊሆኑ አንዳንድ እርምጃዎች መዘጋጀት እንዳለብን ምንም ተቃውሞ አልነበረውም። ሜዳ ሊገቡ ካልቻሉት ስዩሜ ማታ ማየት ስለማይችል ወይስ ዘርዓ ብሩክ በወልደ ኤርትራዊ ስለሆነ ሻቢያ አላሳልፈውም ካለው ማን የተሻለ ይሆናል በሚለው ምርጫም ላይ ስዩሜ ብሎ ከሌሎች ጋር ወሳኝ ነበርና በዚህ ላይ ምንም ያልተካፈለና ያላወቀ ድንግል አስመስለው ሊያቀርቡት የሚጠሩት ትክክል አይደለም። የሁሉም ተቃውሞ ዛሬ ውሎ አድሮ በከተማ ተኩስ ላይ ነው የሚሉት በቂ መረጃና ማጠየቂያ የለውም። በሚገባው እንበለው ካል ውሸታቸውን ነው። መረጃውን እንቀጥልበት።
ክፍል 2 ቀና ብሎ የሚገኝ ብርቅ እንጂ ነው ክብር፣ ተጎንብሶ የሚገኝ የወደቀ ነገር የረከሰ ነገር። ጸጋዬ ገብረ መድኅን ደብተራው በኢሕአፓ ነጻ ሜዳ። በክፍል 1 ለታደለች ኃይለ ሚካኤልና መላኩ ተገኝ ሟቾች በኢሕአፓ ላይ ላሰራጩት ሐሰትና ክስ ምላሽ ለመስጠት ሞክሬያለሁ። በኢሕአፓ ሲዘመትና ስንመልስ የመጀመሪያችን አይደለም። የረጅም የትግሉ ውጣ ውረድ ተመክሯችን ነው። በደጉ ዘመን ለመይሶንም ለሌሎችም ምላሽ ሰጪ መላኩ ራሱ አንዱ እንደነበር ትዝ ሲለኝ ዝቅጠት ሲመጣ ምን ያህል አዋራጅና አጥፊ እንደሚሆን እንደገና መገንዘብ የግድ ሆኗል። በተያያዘ ግን እንደገና መነሳት ያለበት ዋና ጥያቄ ለምን በኢሕአፓ ላይ ዘመቻው አላቋርጥ አለ የሚለው ነው። ያው እንደሚጠበቀው የአጼው ሥርዓት ናፋቂዎች ሁሉ ሥርዓታችን የሚሉትን ተራማጁ ወጣት ለሽንፈት ስላደረገው በኢሕአፓ ላይ ጥላቻ አላቸው። አሁንም ወንጀላቸውን ያልተረዱና ያላወራረዱ ደርጎችና የደርግ ርዝራጆች ዛሬም ለድርጅቱ ውድቀትና ጥፋትን ይመኙለታል። ኢሕአፓ አባቴን ወንድሜን ዘመዴን ገደለብኝ ብለው ቂም ያዙም አሉ። ሁሉም የራሳቸውን ጸያፊናና ታሪክ ማስታወስ ፈላጊዎች አይደሉም። ገንጣዮችና ጠባሮች በሞላ ኢህአፓ ስለታገላቸውና አገር ስለጠበቀ አሁንም ሊያጠፉት ተፍጨፍጫሪ ናቸው። የአገር ሉዓላዊነትን ሲዳፈሩ ድርጅቱ አሌ ብሎ የታገላቸው ሁሉም የቅርቦቹም የርቆቹም አይወዱትም። የአሜሪካን የረጅም ዓመታት ቂምና የአረቦችን ጥላቻ ያጤኗል። ወያኔ ከ27 ዓመታት በላይ ኢህአፓን ጠላት ብሎ ወቅቶታል። ዛሬም ቅጥረኞቹን አሰማርቶበት አለ። የስብሐት ነጋና ስዩም መስፍን አይን ያወጣ ጸረ ኢህአፓ ጥፈት ምስክር ነው። ባጭሩ ግን የኢትዮጵያ የቆዩም አርቲስቶቹም ጠላቶች ጸረ ኢህአፓ ናቸው። ከዚህ አንጻር የብዙ መጻሕፍት መቸክቸክ በደፈናው አዎንታዊ ሊባል የሚችል ቢመስልም አልሆን ብሏል። በበኩሌ ከአምስት መቶ ገጾች በላይ ስለ ራሳቸው ጀብዱ ብለው የሚቸከችኩት ይገርሙኛል። የረባ ትምህርት በሆነና መንፈሳዊ ቅናት ይዞን ቢሆን መልካም በነበር። መደመር፣ ትውልድ እንዳይረሳ፣ አንጃ ወክሊኩ፣ የኢህአፓ እንቆቅልሽ፣ ምስክርነት፣ አማራ ከየት ወዴት፣ የነጻነት ኮህ፣ የደም ዘመን፣ ነበር፣ የኢህአሰ ታሪክ፣ ማን ነው ዳኛው፣ ወዘተ ወዘተ መጻሕፍት ወረቀት ከመጨረስ ሌላ ለህዝብ ምንም ፋይዳ የላቸውም። ዋናው ችግራቸው ሐሰትን ይዘው የሚሸናከሉ መሆናቸው ነው። አዲሱን ትውልድ ሐቁን አይነግሩትም። ስለ ራሳቸው መነጫጨሩ እንጂ ለወጣቱ የሚጠቅም መልእክት የላቸውም። አንድ ሰው እድሜውን ሳይገፋና ምንም ታሪካዊ ሥራ ሳያከናውን እንዴትስ የሕይወት ታሪኬ ብሎ ከአምስት መቶ ገጽ በላይ ይከትባል? በትግሉ ሂደት በሥራ ብዙ የአገር መሪዎችን አግኝቼ ነበር ወዘተ ብዬ ብቸከችክ ከጉራዎች ምን ሊጠጥ? ታዲያ ምን ይሁን? ለዛሬው ወጣትና ትውልድ ሐቁ ተተርኮለት ለመጣበት ትግል በእውቀትም እንዲታጠቅ ማድረግ እንጂ በትምህርት ሳት ነበር ታድግ ጫማ አልነበረኝም ነበር ትረካን ምን ልዩ ያደርገዋል? ምንስ ነው ጥቅሙ? ከዚህ በተያዘ ደግሞ ጋዜጠኛ ናቸው የሚባሉት ጉዶች ሟቾቹን በቅርቡ ቃለ መጠይቅ ያቀረቡላቸውን ሁለት ግለሰቦች በተለይ ይመለከታል። ስለሚጠይቋቸው ግለሰቦች ዘርሽ ማን ነው ከማለት አልፈው በሽፈንፈን እርሶን ማን ልበል የሚለው ጥያቄ ስለ ግለሰቦቹም በበቂ ታሪካቸውን አያውቁም። ሴትየዋ ወያኔነቷን ለአገር አገልግያለሁ በሚል ሽፋን ልታልፈው ስትሞክር በዝምታ ያለፉት ሲሆን፣ ሌላው ጠያቂ ሟቹን ሰውዬ ደግሞ የጠየቀው ስለ ወያኔ ደጋፊነቱና አገልጋይነቱ ሳይሆን ሰውየው ያልነበረበትን በለሳን ጠርቶ በሰራዊት እዚያ ነበርክ ብሎታል። ሰውየውም የትግሉን እና ቁምባይ መሆኑን ከቶም ሳያነሳ በለሳ ነበርክ ሲባል አልነበርኩም ብሎ ሐቁን ለመናገር አልደፈረም። ያልሆነን ነበረ ነበርን ማለት የዘንድሮ ቀጣፊዎች ዋና መለያ ሆኗል። ኮሎኔሉ ሲገበዝና የማያውቀውን አወቅኩ ሲልም ታዝበናልና ውሸት በገነነበት ሥርዓትና አገዛዝ የፖለቲካው መድረክ በቀጣፊዎች ቢጣበብ የሚገርም አይሆንም። በዚህ አንጻር ማቹ ሰውዬ ስለ ኢህአፓ ታሪክ መጽሐፍ ጉዳይ ቁም ነገር ሊባል የሚችል መናገሩን መካድ አይቻልም። ለምን የድርጅቱን ታሪክ አትጽፉም ባዮች ብዙ ናቸው። መጽሐፉ አልከበደም፣ ግን አቁን መጽሐፍ እንደ መተርተሩ የሚቀልም አይደለም። ድርጅቱ አሁንም በትግል ላይ ስላለም ታሪክ ብሎ መጋለጥ የሌለበትን አስፍሮ ራሱን ሊጎዳም መጠበቅ የለበትም። ምስጢር የባቄላ ወፍጮ አይደለም የሚለው ዛሬም አክብሮኝ ይላል። የኢህአፓ ታሪክ ሰፊና የዳጎሰ ነውና አንድ ወይም የተወሰኑ ግለሰቦች ብቻ የሚጽፉትም አይደል። ሐቁ ግን አሁንም እየታገሉ ባሉት የኢህአፓ ልጆች እጅ እንጂ ድርጅቱን ከራቁ 30-40 ዓመት ባሳለፉ አንጃዎችና ከሃዲዎች እጅ አይደለም። አቲምባ ከተደረገው ትግል በበለጠ ሰፊ ትግል የተደረገው ሰራዊቱ ወደ ጎንደርና ጎጃም ከገባ በኋላ መሆኑን እንደ ምሳሌ መጥቀስ ይቻላል። በስፋትም በይዘትም ይህ እንዳለ ሆኖ ታሪክን ለማስከበር በየጊዜው ጥንጥር ዘመን አሳልፈናል ነበር ምስክርነት ወዘተ ብለው አፍሰት ላሰፈሩት እንቆቅልሽ የደም ዘመን ብለው የፈጠራ ጽሑፍን ላቀረቡት ወዘተ ምላሽ ሰጥተናቸዋል አማራ ከየት ወዴት ላሉትም ገና ያኔ አማራ መሆን ፋሽን ባልሆነበት ጊዜ ምላሽ ሰጥተናል ለወያኔ አፋን ወደ ተራራ ገድጡ ወደ ማጡ ከማጡ መስመጡ ወዘተ በሚሉ ጽሑፎች ጥበታቸውንና ጸረ ኢትዮጵያ መሆናቸውን ተችተን ብዙ ጽፈናል አሉታዊ ሚናቸውን በጽሑፍም በፍኖተ ራዲዮም አጋልጠን እርቃናቸውን ስናወጣ የዋሹትንም በዚያው ዜሮ አድርገነዋል የሰማት ጓዶች ታሪክን ለመዘከርና ለማስከበር ይህ ዛሬም ውሸታሞቹን ሟቾች ቀጣፊዎች እያልናቸው ነው ስለያፓ ማንም አይጣፍ ባዮች ናቸው ይሉናል በበኩሌ የዘንድሮ ወጣቶች እንደሚሉት የሚመቸኝ አነጋገር ነው የማያውቁ በድርጅቱም የትግል ታሪክ ብልጭ ድርግም ያሉ ሊጽፉ ባይሞክሩ ደግ ነው የማያውቁት ወይም ከድርጅቱ ከተለያዩ 40 ዓመት እያለፋቸው የድርጅቱ ወሳኝ ታሪክ ጻፍን ባይሉ በሚገባ የሚሻል ነው ፍቅር ያሳብዳል ቢባልም በዚያው ልክ የዘንድሮ ፍቅር ሳይጀምሩት ያልቃል ግለቱ የታጠበ ባህረብም አያደርቅም ተብሏል የጌታቸውና ብርሃነ መስቀል ሚስቶች ለባሎቻቸው ያላቸውን ፍቅር በመጽሐፍ መልክ መግለጣቸው እንዳለ ሆኖ በዚህ አስታከው ታሪካችንን ሲክዱ ሲያዛቡና በተለይ ውድ ሕይወታቸውን ለትግ የሰውትን ጓዶቻችንን ሲዘልፉ በዝምታ ልናልፍ ከቶም አንችልም ሟቾቹ በየምክንያታቸው የብርሃነ መስቀል አምላኪዎች ናቸው ውድ ሕይወትን መሰዋት ቀላል እንዳልሆነ ንገሩን ባይሉ ይመረጣል ከዚያ ያይዛ ሴትየዋ ድርጅቱን በማይሆን መንገድ ከፍታለች ክሊኩ ለአባላት መርዝ እያደለ ሲያስገድል እርሱ ግን በዚህ አልተጠቀመም ብላለች ያሳዝናል በቂ ሳይናድ ኪኒን ኖሮን በነበር ለሁሉም ታድሎ ለነ ኢንጂነር ዑስማን ማርቆስ አጎስ ተስፋዬ ደበሳይ ዮሴፍ አዳነ ፍቅሬ ዘርጋው ወዘተ ተሰጥቷቸው በነበር ለአሰቃቂ ግብረ ስየርና አስከፊ ሞት ባስተዳረጉም ነበር እሷ ባታውቀውም መርዝ ኪኒን የሚሰጥበትም መመዘኛ ነበር የሟቹ አባል እንደ ፊደል ካስትሮ ተይዞ ታሪክ ነፃ ያወጣኛል ሂስትሪ ዊል አብዞልቭ ሚ ብሎ በፍርድ ቤት ለፍፎ ታሪክ ሲሰራና ሕዝብ ተሰልፎ ሲያስፈታው ባይታየው ባይቃዥ ኖሮ ደፋር ቢሆን ኖሮ ሳይናይ ኪኒኑን ውጦ ራሱን ሰውቶ በተስፋዬ ወልደ ስላሴ ነፍሰ ገዳዮች ታንቆም ሊገደል ባልበቃ ነበር ሳይናድ ሟት ብቻ ሳይሆን የራሳቸውን መልስ ለሌሎች ጓዶች ሰጥተውና ከስቃይ ገላግለዋቸው እነሱ ግን ፍየል ተቀብለው የተሰዉ ጓዶቻችንን ስትዘልፍ ከሰቀን ባለጌ ህሊና ቢስ ወያኔ ብንላት ሲያንሳት ነው ደግሞ የማታውቀውን ዘሩን እንተውና የአስተማራትን ተስፋዬ ደበሳይን ለመዝለፍ ምንም የሞራል ብቃትና ማጠየቂያም አልነበራትም ከመሞቱ በፊት ብርሃነ መስቀልን ሊያገኝ ፈልጎ ነበር አቋም ቀይሮ ነበር በሚል ስለ ተስፋዬ ልታቀርብ የሞከረችውም አጥንቱ ይውጋትና ውሸቷን ነው ብርሃነ መስቀል ለእኔ ላከው ያለችውን ደብዳቤ በተመለከተ በአጠቃላይ ሁኔታው ላይ ተነጋግረን ተስፋዬ ወደ ቲምባሊክ እኔም መጣው ባለው መሰረት ከሱዳን ወደ ቲምባሊክ ስትጠብቀው የተሰዋ ቢሆንም አንጃዎች ላይ ድርጅቱ የነበረውን አቋም ሙሉ በሙሉ ይደግፍ እንደነበር አውቃለሁ ስታስበውስ ክሊክም አንጃም መሆን እንዴት ይገጥማል ለመቀጠል ታደለች ወደ አዲስ አበባ እንደገባች በጻፈችልኝ ሁለት ደብዳቤዎች የተቸችልኝ ጉዳይ አንዱ የብርሃነ መስቀል ተክለ ሰውነት ያለችውን ሲሆን ሁለተኛው ደግሞ በሰሜን አሜሪካ ያሉ ጓዶች የስታሊንና ማኦ አዳናቂ የሆኑትን ተቃውማ ነበር ይህን ደብዳቤዋን ለማዕከላዊ ኮሚቴ ጓዶች አስተላልፍ ያለው ከዚያ ቀጥላ ደግሞ የጻፈችው ደብዳቤ ግልብጥ ብሎ የባሏን አቋም የሚያስተጋባ ሆኖ ሳገኘው ይህንንም ለአመራሩ ልኬ ምን ሆነች ስል ተስፋዬ የሰጠኝ መልስ ሉ ታደሰ የተባለው በአዲስ አበባ በህቡ የነበረው ባሏ ጋር አሳዘነኝ ብሎ እንድትገናኝ እንዳደረጋትና ባሏ እንደቀየራትም ነው ወይም አቋም እንደቀየረች ነው። ከዚያ በኋላ በሷና በኔ በኩል የነበረው ግንኙነት አመቺ ባለመሆኑ ሲቋረጥ መጨረሻ ግን ብራነ መስቀል የጻፈልኝን ደብዳቤ ወደ ፈረንሳይ በመትበር ያየር መንገዱ አስተናጋጅ በኩል ልካልኛለች። ቀለጣለች እንጂ ባንቺዋ በኩል መልሴን ልክያለሁ። ባለቤቱ እንደጻፈችው ክሊክ የሚላቸው ተስፋዬን ክፍሉንና ዘሩን የሚከስ ነበር። ዋናው መልእክቱ ከደርግ ጋር ተባብረን መስራት አለብን የሚል ሲሆን ዋናው አጽንኦቱ በከተማ ጥይት መተኮስ ላይ ሳይሆን ዋና ጸሐፊ ቦታ አላግባብ መውረዱ ላይ ነበር። አንተም ጉባኤ የፖለቲካ ቢሮ አባል ብሎ መድቦ በኮንፈረንስ ሊያነሱ አይችሉም ካለም በኋላ ጉባኤ እንዲጠራና እስከዚያውም በዋና ጸሐፊ ቦታ እንዲቀጥል እንድጠይቅና እንድተባበረው ጉባኤም እንዲጠራ እንድሰራ ጠይቆኛል። ከሰራዊቱ ከተው ወደ ደርግ እጅ ሰጡት ሰባቶቹ ላይ ውግዘትና ሌላም እርምጃ እንዲወሰድ የፈለገውን አመራሩ ጉዳዩን መርምሮ እንቢ በማለቱና የሰራዊቱን አባሎችም አይመለስብን ባሉት መሰረት ወደ ሜዳ እንዳይመለስ መደረጉና በማዕከላዊ ኮሚቴ ደረጃ ይቀጥል ቢባልም ጸሐፊም ፖሊስ ቢሮም አባል አለመሆኑ እንዳስቆጣው ግልጽ ነው። ማሹ ሰውዬ ብራነ ላይ የውሳኔ መወሰዱ ስህተት ነበር፣ ወደ መነጠልም ገፋፍቶታል ሲል ግለሰብ ከብዙሃን የድርጅት ውሳኔ በላይ ነው ሲል አስረግጧል። የብራነ ሎሌ መሆኑንም ሳይወድ አረጋግጧል ማለት ይቻላል። ለመስራች ጉባኤ የተገፋውና ሁላችንም ተስማምተን ዋና ጸሐፊ የሚል ስልጣን እንዲኖር መደረጉ ስህተትና ጥፋት መሆኑ በተጨባጭ በተግባር ስለታየም የዋና ጸሐፊው ቦታ በአመራሩ ኮንፈረንሱ ተሰርዟል። በሰራዊቱ የነበሩት በርካታ ጓዶች የብራነ ጠባይና አሰራር ጸረ ዴሞክራሲና ስታሊናዊ ነው ሲሉ መመስከራቸውም የሚካድ አይደለም። ይህን ዝንባሌ ቀደም ብለን አይተን ወደ ስልጠናና ሰራዊት ምደባ ሲወሰን እኔና ብንያም እሱን ልትቆጣጠሩት ትችላላችሁ ብለው መድበውን፣ ብንያም በመንገድ በበረሃ ሲሰዋ እኔም ወደ መካከለኛው ምስራቅ ሥራ ተሰጥቶን ስቀር የታሰበው ሳይሆን ቀርቶ ጓዶችን የሚንቀው ብርሃነ ሊፈነጭ ችሎ የጓዶችን ተቃውሞ ማትረፉን ዛሬም በሕይወት ያሉ የኢህአሰ የያኔ አባላት ይመሰክራሉ። ያኔ በሜዳ ገና ስላልነበርኩ የተባለውን አቀርባለሁ እንጂ ነበርኩ ባይ ምስክር አይደለሁም። ለደብዳቤው ግን በላኩት መልስ እስከ መጪው ጉባኤ እንዲታገስና የግል እርምጃ እንዳይወስድ አንተንም ድርጅቱንም የሚጎዳ የሚል ማሳሰቢያን ያዘለ ሲሆን በሥራ አስኪያጅ ኮሚቴ መነሳቴንም እንደምደግፍ ገልጬለታለሁ። የደብዳቤውን ቅጅ በነበርኩበት አስቀምጬ ወደ ሜዳ አመራሩ ጋር ወስጄው ሁሉም ያንጃውን ግልጽ አቋም ሊያነቡት ችለዋል። 36 ገጽ ሙሉ አቋም ማብራሪያ ነበርና ዛሬ ዋናው ተቃውሟችን በከተማ ተኩስ የሚለውን የሚመለከት ነበር ብለው ሊመጻደቁ የሚሞክሩት ያዋጣናል ያሉት የኋላ መብራት እንጂ መሰረታዊ ልዩነቱ ከደርግ ጋር እንደ መኢሶን ሆነን እንስራ ወይም በተቃውሞ ጊዜያዊ ህዝባዊ መንግስት ብለን እንቀጥል በሚለው ላይ ነው። ሽፍንፍንና ውሸት ለምን አስፈለገ? ጊዜ ሊያስጠፉን እንጂ ይህ ሁሉ መነገሩ እምብዛም ለአዲሱ ትውልድ ወሳኝ ትምህርት ባልሆነም ነበር። ከዚያ ወቅት ትግል ጠቃሚው ተመክሮ ለትግል የተወሰደ የመደራጀት ጥረትና ስልቱ፣ ራስ አነሳሽነቱ፣ ወኔውና ቆራጥነቱ ወዘተ፣ በተለይም ጊዜያዊ ህዝባዊ መንግስት አማራጩና አታጋይ መፈክርነቱ ነው። ይህ መፈክር ለመጀመሪያ ጊዜ ልክ እንደ ሙት ከተማ የትግል ስልት በኢህአፓ የተነሳ ሲሆን እውን ሆኖ ኖሮ ቢሆን ሀገራችን ከዓመታት ስቃይና ሰቆቃ ትድን እንደነበር ምንም ጥርጥር የለውም። ዛሬም ከዘረኞች የቄሮ ግፍና ውጥንቅጥ በወጣን ነበር። በጊዜ ከዚህ አማራጭ ባሻገርም የህብረት ግንባር አማራጩን ከደርግ ጋር ተመሳጥረው ባቀረቡም ጊዜ ያባ ህብረት ለምን ተነስቶ የሚል ምላሽ ሰጠ የሚሉትም እንዲሁ ቅጥፈት እንደሆነ ይታወቃል። ዴሞክራሲ ይረጋገጥ፣ በህብረቱ ሁሉም ኃይሎች ይጥሩ ይሳተፉ ወዘተ ብለን መሆን ያለበትን ሂደት አብራርተን ባውንታዊ አቀረብን እንጂ የወቅቱ የዲሞክራሲ ህትመት ላይ ሰፍሯል ህብረት አንፈልግም እንብኝ አላልንም። ወደ ከተማ የራስ መከላከል እርምጃም ስንገባ ወቅቱ ፍራስቲያች ኮሚቴው ባወጣው ጦርነት ታውጆብናል መግለጫ ማጠየቂያው በግልጽ ተቀምጧል። ከገጠር ወደ ከተማ የሚለውን መሰረታዊ መርህ ሽረናል ብለንም አልነበር። የከተማው ተኩስ የኃይል ሚዛን ሲለወጥም ተፋፍሞ መቀጠሉ ጉዳት ማድረሱን ድርጅቱ ራሱ በቋራ ሁለተኛው ጉባኤ ያምኑ ግለሂት የወሰደበት ሲሆን መከላከል እርምጃ ግን ጥፋት ስህተት ነው ሊሉ የከጀሉት አንጃግራንጃዎችና የደርግ ወያኔ ቅጥረኞች ብቻ ናቸው። ዛሬም ቢሆን ለፍጅት ተዳርጎ በዘረኞች የሚታረደው ህዝብ ትጥቅ አንስቶ ራሱን መከላከል ይገባዋል ባይ መሆናችንን ሁሉም ሊያውቅ ይገባዋል። ማንኛውም ሰው እናት አለው እንደተባለው ለአምባገነኖችም የሚወዷቸው እናቶች አሏቸው። ብርሃነ መስቀል ብዙ ቀና ጎኖች እንደነበሩት ሁሉ መጥፎ ጎኖችም ነበሩት። ራስ ወዳድና ራሱን አዳናቂ የተክለ ሰውነት አምላኪ ስለነበርም በታሪክ ትልቅ ሰው ለመሆን ቦታ አለኝ ብሎ የሚያምን ነበር። በዚህም መሰረት የህይወት ታሪኩን ለመጻፍ የሚረዱ ሰነዶችና መረጃዎችን ከሀገር ስንወጣ ይዞ ወጥቶ እንደነበር በቀጥታ አውቃለሁ። ብርሃነ ማኦን ቻይና ግኝቶ ምክር እንደለገሳቸው ቻይናም ሄዶ አያውቅም። የሞዛምቢኩ ሳሞራ ማሼል ጋር ሆኖ ሞዛምቢክ እንደተዋጋ ባልጀርስ ከነበሩ የአፍሪካ የነጻ አውጪ ድርጅት መሪዎች ጋር እንኳ ምንም ቀጥታ ግንኙነት አልነበረውም ወዘተ ወዘተ የሐሰት ወሬ ይናፈስ ነበር። ዛሬ ካልካደች ባለቤቱን ብትሆን መጥፎ ዝንባሌ ነው ብላ ጽፋልኝ ነበር በቀጥታ። በአንጃነት ጌታቸው አልተፈለፈም ብላ ባሏን አዳንቃ ሚስትየዋ ብትጽፍም ብርሃነ አብረው በአንጃነት መሰማራታቸውን አልደበቀም። ድርጅታችን ከመጀመሪያው የተክለ ሰውነት ጠር ነበርና በሰሜን ኮሪያም አንዱ ያራራቀን ጉዳይ ነው። ቻይና ማኦ ብለን የቻይና ጭፍን ተከታይ አልሆንም። ሟቹ ግለሰብ መላኩ ተገኝ የብርሃነ መስቀል ተክለሰብ አዳናቂና አምላኪ ነበር። ብርሃነ እንደ ተወርዋሪ ኮከብ ከረጅም ጊዜ በኋላ የሚታይ ብርቅ ነው ብሎም ጽፏል። የቱኒዚያ የመጀመሪያው ፕሬዝዳንትን የቡርጊባን ዝና የመንግስቱ ሬዲዮ ያናፈሰለት በቱኒዚያ ህዝብ ዓለም ይቀናል። ምክንያቱም ሁለት ፀሐዮች ስላለን አንደኛው በሰማይ ላይ ሁለተኛው በመሬት ላይ ያለን ቡርጊባችን ይል የነበረውን ያስታውሰኛል። የሚስትየው እንኳ መቼስ ማጎደኒ የሰውየው ግን ምን ይባላል? ኧረ ተክለ ሰውነት በመሆናችንና በጋራ አመራርና ኃላፊነት አጥብቀን ስለምናምንም በድርጅታችን ውስጥ አምባገነን ወይም አዛዥ ሊሆኑ የከጀሉትን ሁሉ ታግለን አክሽፈናቸዋል። ለእኛ ዴሞክራሲ ቃል ሳይሆን መመሪያችን መርሃችን ነውና አድሃሪ ስርዓትን ልንዋጋ ልንሰዋ ቆርጠን እያለን በድርጅታችን ውስጥ ህግና ዓላማ እንጂ የግለሰብ ተገዢ ልንሆን አልተዋጠልንም። አልፎም ድርጅትን እንደ ጣዖት አናይም ያልነው በድርጅት በርክተናል። ቆምጨጫልን አዛዥና አዛዥነን ወዘተ ብለው የተቆፈሱት ተወጥረውና ወጥረው ፈንድተው በጎዳናው ለመቅረታቸው ብዙ መረጃ አለን። ሟቹ አንድ ምስክር ነው። ለአመራር ቦታ ሲታጭ የመበላሸት የመጀመሪያ እርምጃውን መውሰዱን የሚያውቁት ያውቃሉ። የኢሃፓ አመራር ኮሚቴ አባሎች አብዛኞቹ በትግሉ ተሰልፈው ተሰውተዋል እንጂ ለሌላው ሂድሙት እዝና መርዝዋት ብለው ሰጥተው ከመስዋዕትነት የሸሹ አይደሉም። በመሆኑም ነው ሟቾቹ በሙጣጭ ሊመለመሉ የቻሉት። በታሪክ አጋጣሚ ለአመራር ቦታም በመብቃታቸው ድርጅታችንን በውሳኔ ሊያፈርሱ ጥረው ለጥቂት እንዳሸነፍናቸው የምንዘረዝረው ይሆናል። ይቀጥላል።